ይህ የአሜሪካ ድምጽ ነው። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ጥር 19 2015 ዓ.ም ዝግጅታችን ጀመረ። በሀገር አቀፍ ደረጃ የ12ኛ ብሔራዊ መልቀቂያ ፈተናን ከወሰዱ ተማሪዎች 96.7% የሚሆኑት አላለፉ።
ትምህርት ቤቶቻችን የመንግስትም የግል ሁሉም ጋር ነው ፌሊየር ያለው። ሪፖርት ሁላችንም ኃላፊነቱን መውሰድ አለ። በጋራ ነው እንደ ሀገር ፌል ያደረግ ነው። እንውጣበት ካልን ደግሞ በጋራ ነው እንደ ሀገር የምንወጣበት።
የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋን የሰማችኋቸው። የዚህን ዝርዝር ማብራሪያ የያዘ ዘገባ በአብይ ርዕስ እናስደምጣችኋለን። ሌሎች በርከት ያሉ ዘገባዎችን ለምሽቱ ይዘንላችኋል። ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ከስቱዲዮ ስርጭቱን ታቀናብርልናለች። ግርማ ደገፋና ሲሳይ አሸናፊ በምስልና ድምፅ ቅንብር፣ አበባየሁ ገበያው በዌብና ማህበራዊ ገጽ ፕሮዲውሰርነት አብረው ያመሻሉ። በተጨማሪም በሁሉም ስፍራ ባሉ መላ ባልደረቦቻችን ስም እስከ ምሽቱ 4 ሰዓት አብረናችሁ እንቆያለን። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። አሁን ለምሽቱ ዋና ዋና የዓለም ዜናዎች ሰዓቱን ለቃለሁ።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። የምሽቱን የዓለም ዜናዎች የማሰማችሁ ቆንጂት ታዬ ነኝ። በሶማሊያ ራሱን እስላማዊ መንግስት ብሎ የሚጠራው ቡድን መሪ ቢላል አልሱዳኒ በዩናይትድ ስቴትስ ልዩ ኃይሎች መገደሉ እንዳስደሰተው የሶማሊያ መንግስት አስታወቀ። ቢላል አልሱዳኒን የዩናይትድ ስቴትስ ኃይሎች ከትናንት በስቲያ ረቡዕ ሌሊት ሰሜናዊ ሶማሊያ ገጠራማ አካባቢ ላይ አግኝተው ገለውታል። የሶማሊያ ፕሬዚደንት ሐሰን ሼክ መሐሙድ፣ የብሔራዊ ጸጥታ ጉዳዮች አማካሪያቸው የሆኑት ሁሴን ሼህ አሊ ትናንት ለቪኦኤ የሶማሊኛ ክፍል በሰጡት ቃል የአይኤሱ መሪ መገደል እጅግ አዎንታዊ እርምጃ በመሆኑ በደስታ ተቀብለነዋል ብለዋል። በአሁኑ ወቅት ዋሽንግተን የሚገኙት የሶማሊያ ፕሬዝደንታዊ አማካሪው አስከትለው እስላማዊ መንግስት ለሶማሊያ የአልሸባብን ያህል አደገኛ ባይሆንም ቢላል አልሱዳኒ ሶማሊያንም ምስራቅ አፍሪካንም ስጋት የደቀነባቸው አደገኛ አሸባሪ ነበር ብለዋል። የዩናይትድ ስቴትስ ኃይሎች የእስላማዊ መንግስት ቡድን ቀንደኛ የፋይናንስ አስተባባሪ የነበረውን ቢላል አልሱዳኒን ኢላማ ባደረገው ጥቃታቸው ፑንትላንድ ውስጥ በሚገኝ ተራራማ አካባቢ ዋሻ ውስጥ አግኝተው ገለውታል። የዩናይትድ ስቴትስ መንግስት እንዳስታወቀው በተወሰደው እርምጃ ሌሎች 10 ሽብርተኞችም ተገለዋል። በጥቃቱ የተገደለ ሲቪል ሰው እንደሌለ የዩናይትድ ስቴትስ የመከላከያ ሚኒስቴር ባለስልጣናት አስታውቀዋል። ባለስልጣናቱ እንዳሉት የዩናይትድ ስቴትስ ኃይሎች የፈለጉት አልሱዳኒን ሊይዙት ነበር፣ ያ አልተሳካም። የዩናይትድ ስቴትስ የመከላከያ ሚኒስትር ሎይድ ኦስተን ባወጡት መግለጫ በተወሰደው እርምጃ ዩናይትድ ስቴትስና አጋሮቿ ደህንነታቸውና ጸጥታቸው በተሻለ ይጠበቃል ብለዋል። በሀገር ውስጥም ሆነ በውጭ የአሜሪካውያንን ደህንነት ለመጠበቅ ያለንን ጠንካራ ቁርጠኝነትም የሚያንጸባርቅ ነው ብለዋል። በሶስት የአፍሪካ ሀገሮች ጉብኝት ላይ የሚገኙት በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ሊንዳ ቶማስ ግሪንፊልድ ሞዛምቢክን እየጎበኙ ናቸው። አምባሳደር ግሪንፊልድ የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ዩናይትድ ስቴትስ እና የአፍሪካን ትስስር በእጅጉ ለማጎልበት ካላቸው እቅድ ጋር በተያያዘ አፍሪካን የጎበኙ ሁለተኛ ከፍተኛ የዩናይትድ ስቴትስ ባለስልጣን ናቸው። የገንዘብ ሚኒስትሯ ጃነት የለን ካለፈው ሳምንት ጀምረው ለአስር ቀናት ሴኔጋልን፣ ዛምቢያን እና ደቡብ አፍሪካን መጎብኘታቸው ይታወሳል። አምባሳደር ግሪንፊልድ በሞዛምቢክ ቆይታቸው ዛፍ በመትከልና ከበጎ ፈቃደኞች ጋር ሆነው የባህር ዳርቻ አካባቢን በማጽዳት ጀምረዋል። ዩናይትድ ስቴትስ በተለይ በተፈጥሮ አካባቢና በአየር ንብረት ለውጥ ጉዳዮች ከሞዛምቢክ ጋር በአጋርነት ለምታከናውነው ስራ ትልቅ ስፍራ የምትሰጥ መሆኗንም አጥብቀው አስገንዝበዋል። በሞዛምቢክ ቆይታቸው ከተባበሩት መንግስታት ድርጅት ባለስልጣናት፣ ከስራ ፈጣሪዎች፣ ከዩናይትድ ስቴትስ የልውውጥ ፕሮግራም ተሳታፊዎች እንዲሁም በአየር ንብረት ለውጥ ዙሪያ ከሚሰሩ የሲቪል ማህበረሰብ አባላት ጋር እንደሚወያዩ ተገልጿል። አምባሳደር ግሪንፊልድ ከሞዛምቢክ በኋላ ወደ ኬንያ ይጓዛሉ። ወዲህ ወደ ዩናይትድ ስቴትስ በሚመለሰን ዘገባ ደግሞ በሁለት አውሮፕላኖቹ ላይ በደረሰ የመከስከስ አደጋ ከ346 በላይ ሰዎች ሕይወት ያጠፋውን የ737 ማክስ አውሮፕላኑን ጥራት በተመለከተ ተቆጣጣሪዎችን በማሳሳት ወንጀል የተከሰሰው ቦይንግ ኩባንያ ትናንት ሐሙስ ፍርድ ቤት ቀርቦ በሰጠው የእምነት ክህደት ቃል ጥፋተኛ አይደለሁም ብሏል። በአደጋው ህይወታቸውን ያጡ መንገደኞች ቤተሰቦችም የቦይንግ ከፍተኛ ባለስልጣናት ላይ የወንጀል ክስ እንዲመሰረት በመጠየቅ ስሜታዊ የሆነ የምስክርነት ቃል ሰጥተዋል። ዘገባውን ስምኝሽ የቆየ ታቀርበዋለች።
በሁለቱ የቦይንግ አውሮፕላኖች አደጋ ህይወታቸውን ያጡ መንገደኞች ቤተሰቦች ኩባንያው ክስ እንዳይመሰረትበት ከፌደራል መንግስት ጋር ያደረገውን ስምምነት ውድቅ እንዲያደርግ የፌደራሉን ዳኛ ለማሳመን እየሞከሩ ነው። የዩናይትድ ስቴትስ የወረዳ ፍርድ ቤት ዳኛ ሪክ ኦኮነር በደህንነት ኃላፊውና የጠበቆች ስብስብ ከተወከለው ቦይንግ የእምነት ክህደት ቃል የተቀበሉ ሲሆን ኩባንያው በሚቀጥለው ዓመት ምንም አይነት ህግ እንዳይጥስ አዘዋል። ፍርድ ቤቱ ልዩ አጣሪ እንዲመድብና በግዙፉ አውሮፕላን አምራች የደህንነት ጉዳዮችን እንዲመረምር ከቤተሰቦቹ የቀረበውን ጥያቄ በተመለከተ ግን ዳኛው ብይኑን ያዘገዩት ሲሆን ቦይንግና የፍትህ መስሪያ ቤቱ ጥያቄውን ተቃውመውታል። እንደ አውሮፓውያን አቆጣጠር በ2018ና በ2019 በደረሱት አደጋዎች ዙሪያ የተደረጉት ምርመራዎች እንደሚያሳዩት ለአደጋው መንስኤ የሆነው ቦይንግ ለአየር መንገዶቹ ወይም ለአብራሪዎቹ ሳያሳውቅ በማክስ አውሮፕላኖቹ ላይ የጨመረው የበረራ መቆጣጠሪያ ስርዓት ነው። በሚስጥር ከተካሄደ ድርድር በኋላ የአሜሪካ መንግስት ቦይንግ ለአውሮፕላኑ ጥራት እውቅና የሰጡ ተቆጣጣሪዎችን በማጭበርበር ላለመክሰስ ስምምነት ላይ ደረሰ። በምትኩም ኩባንያው ለቅጣት ለተጎጂዎችና አየር መንገዶች የሚሰጥ 2.5 ቢሊዮን ዶላር ካሳ ለመክፈል ተስማማ። በአሜሪካ ከኔቲኬት ግዛት ነዋሪ የሆኑትና በአውሮፕላኑ አደጋ የልጃቸውን ህይወት ያጡት ናዲያ ሚልሮን ከፍርድ ቤቱ ውጪ ባደረጉት ንግግር ይህ ፍትህ ሳይሆን ምስጢራዊ ስምምነት ነው ብለዋል። ቃላቸውን የሰጡት የተወሰኑት ሰዎች በሞት ያጧቸውን የሚወዷቸውን ሰዎች ፎቶ ለፍርድ ቤቱ በማሳየት አስክሬናቸውን ለመውሰድ ወደ ኢትዮጵያ በሄዱበት ወቅት የነበሩበትን የሐዘን ስሜት አስረድተዋል።
To know that the world has lost so many incredible people inside
ዓለም ይህን ያህል የማይታመን ቁጥር ያለው ሰው በሚረብሽና አላስፈላጊ በሆነ መንገድ ማጣቷን ማሰብ ራሱ ለሊት እንቅልፍ እንዳልተኛ ያደርገኛል።
የቦይንግ አውሮፕላኖች በኢንዶኔዥያና በኢትዮጵያ የመከስከስ አደጋ ከደረሰባቸው ወዲህ ቦይንግ የፍትሐብሔር ክሶችን፣ የምክር ቤት ምርመራዎችንና በንግዱ ላይ ከፍተኛ ጉዳት አስተናግዷል።
አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የሩሲያ ኃይሎች ዩክሬን ውስጥ የሚያደርሱትን ጥቃት መቀጠላቸውን የተናገሩ የዩክሬን ወታደራዊ ባለስልጣናት ሀገራቸው ተጨማሪ የጦር መሳሪያ እርዳታ እንደሚያስፈልጋት አጥብቀው እያሳሰቡ ነው። የዩክሬን ፕሬዚደንት ቮሎዲሚር ዜሌንስኪ ታንኮችና ሌሎችም የተራቀቁ የጦር መሳሪያዎችን ለመላክ ቃል የሚገቡት ሀገሮች ቁጥር በመጨመሩ ምስጋናቸውን አቅርበዋል። መሳሪያዎቹ በአፋጣኝ ይላኩልን ሲሉም ተማጽኖ አቅርበዋል። የሩሲያን ጥቃት መግታት የሚቻለው ተጨማሪ መሳሪያ ከተገኘ ብቻ ነው። ሽብርተኛው መንግስት ከዚህ ሌላ የሚገባው ነገር የለም ብለዋል ዜሌንስኪ። ሩሲያ ትናንት ሐሙስ በብዙ የዩክሬን አካባቢዎች ላይ አዲስ የሚሳኤል ጥቃት የከፈተች ሲሆን 11 ሰው ሲገደል ሌሎች 11 ሰዎች መቁሰላቸውን የዩክሬን ባለስልጣናት ተናግረዋል። ይህ በዚህ እንዳለ የዓለም አቀፍ የአቶሚክ ኃይል ድርጅት ዋና ዳይሬክተር ራፋኤል ማሪያኖ ግሮሲ በሰጡት ቃል በዩክሬኑ የዛፖሮዥያ የኒውክሌር ጣቢያ አቅራቢያ በየቀኑ ፍንዳታ እየተሰማ መሆኑን የድርጅታቸው የደህንነት ባልደረቦች እየተናገሩ መሆኑን አስታውቀዋል። ሩሲያና ዩክሬን የኒውክሌር ጣቢያው የጥቃት ኢላማ እንዳይደረግ በጣቢያው ዙሪያ የጸጥታ ቀጣና ለመከለል እንዲስማሙ የIAEA ኃላፊው ራፋኤል ማሪያኖ ግሮሲ በድጋሚ ጥሪያቸውን አሰምተዋል። በሌላ ዜና ሩሲያ የዩክሬኑን ጦርነት ወደ ሌላ ደረጃ እየወሰደችው ነች ሲሉ የአውሮፓ ህብረት ከፍተኛው ጀነራል ተናገሩ። የኔቶ አጋሮች ለዩክሬን የተራቀቁ የጦር መሳሪያዎችን ለመላክ በቅርቡ መወሰናቸውን ተከትሎ ሩሲያ ሲቪሎችንና ከተሞችን ሳትለይ ጥቃት በማድረስ ላይ ትገኛለች ሲሉ የአውሮፓ የውጭ እንቅስቃሴ አገልግሎት ዋና ጸሐፊ የሆኑት ስቴፋኖ ሳኒኖ ቶኪዮ ላይ ባደረጉት ጋዜጣዊ ጉባኤ ላይ ነው የተናገሩት። እስራኤል ዛሬ አርብ ጋዛ ሰርጥ ላይ የአየር ጥቃት አድርሳለች። ጥቃቱን ያካሄደችው ታጣቂዎች ከፍልስጤም ግዛቶች ሮኬት መተኮሳቸውን ተከትሎ መሆኑ ተገልጿል። የእስራኤል ኃይሎች በዌስት ባንክ ባካሄዱት ወረራ ሰዎች ከተገደሉ ወዲህ በሁለቱ ወገኖች መካከል ያለው ውጥረት እየተባባሰ ሄዷል። የእስራኤል የጦር ኃይል በእስራኤላውያን ላይ በተደጋጋሚ ተኩሰዋል ያላቸውን የእስላማዊ ጂሃድ ታጣቂዎች ኢላማ በማድረግ ቢያንስ ሁለት ጊዜ የአየር ጥቃት ማድረሱን ተናግሯል። ሁለቱም ወገኖች በሰው ላይ ስለደረሰ ጉዳት የተናገሩት ነገር የለም። ከጋዛ ሰርጥ የተተኮሱትን አብዛኞቹን ሮኬቶች የእስራኤል የአየር ጥቃት መከላከያ ኃይሎች መጥተው እንደጣሏቸው ነው የእስራኤል የጦር ኃይል ያስታወቀው። የዛሬ የተኩስ ልውውጥ የተካሄደው ትናንት የእስራኤል ወታደሮች ጂኒን ውስጥ በሚገኝ የስደተኛ ካምፕ ወረራ አድርሰው 9 ሰዎችን መግደላቸውን ተከትሎ መሆኑ ተመልክቷል። ከጋዛ ስለተተኮሱ ሮኬቶች እስካሁን ኃላፊነት የወሰደ ወገን ባይኖርም ሐማስና እስላማዊ ጂሃድ የተባለው ቡድን እስራኤል ጂኒን ላይ ላደረሰችው ጥቃት አጸፋ እንመልሳለን ብለው ዝተው ነበር። በመጨረሻም በሄይቲ ባልደረቦቻቸው በታጠቀ ወንጀለኛ ቡድን በመገደላቸው የተቆጡ ብዛት ያላቸው ፖሊሶች ትናንት ሐሙስ በዋና ከተማዋ ፖርት ኦ ፕሪንስ ጎዳናዎች ተቃውሞ አሰምተዋል። ግድያውንና የፖሊሶቹን ተቃውሞ ተከትሎ የከተማዋ ነዋሪዎች ፍርሃት ላይ እንዳሉ ተዘግቧል። ፖሊሶቹ ቀደም ብለው የጠቅላይ ሚኒስትሩን አሪየል ሄንሪን መኖሪያ ቤት ወረው ያጠቁ ሲሆን ምን ያህል ጉዳት እንደደረሰ ግን አልታወቀም። በመቀጠልም ጠቅላይ ሚኒስትሩ በአርጀንቲና የመሪዎች ጉባኤ ላይ ተካፍለው እየተመለሱ ወደ ነበረበት ወደ ዓለም አቀፍ አውሮፕላን ጣቢያው ማምራታቸውን የተዘገበው የቪኦኤ የክሪዮል ቋንቋ ዘጋቢ ከጠቅላይ ሚኒስትሩ መኖሪያ ቤት ባስተላለፈው ዘገባ ብዛት ያለው የተኩስ ድምፅ ይሰማ እንደነበረ ገልጾ የተገደለ ወይም የቆሰለ ሰው ይኖር እንደሆነ ግን ለማወቅ እንዳልቻለ አስታውቋል። የአውሮፕላን ጣቢያው በሚነዱ ጎማዎች ተዘግቶ የነበረ ሲሆን ጠቅላይ ሚኒስትሩ ከአውሮፕላን ወርደው በዲፕሎማሲያዊ ማረፊያው ንግግር ሊያሰሙ በመዘጋጀት ላይ ሳሉ ፖሊሶቹ ክፍሉን ሲወሩት የጥበቃ አካላት ጠቅላይ ሚኒስትሩን ለደህንነታቸው ወደ ሌላ ስፍራ እንደወሰዷቸውና ማታ ላይ ወደ መኖሪያ ቤታቸው እንደተወሰዱ ተገልጿል። ለዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን አምሹ።
ቆንጅታየን ለዓለም ዜናዎቹ እናመሰግናለን። በ22 25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ጥር 19 2015 ዓ.ም ዝግጅታችንን ነው በመከታተል ላይ የምትገኙት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። አሁን ለዕለቱ ወደ ያዝነው የመጀመሪያ አብይ ዘገባችን ውሰዳችሁ። በቀዳሚው የአብይ ርዕስ ዘገባችን የ12ኛ ብሔራዊ ፈተናን ከወሰዱት ተማሪዎች 96.7 ከመቶ የሚሆኑት አላለፉም። ዘንድሮ 12ኛ ብሔራዊ ፈተናን ከወሰዱት 8896 በላይ ተማሪዎች ዩኒቨርሲቲ ማለፊያ ነጥብ ያመጡት 3.3 ከመቶ ወይም 29903 ተማሪዎች ብቻ እንደሆኑ ተገለጸ። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ የፈተናውን ውጤት አስመልክተው ለጋዜጠኞች በሰጡት መግለጫ ወደ ዩኒቨርሲቲዎች የሚገቡት እነዚሁ ተማሪዎች እንደሆኑ ተናግረዋል። ያለፉት ተማሪዎች ደግሞ በዩኒቨርሲቲዎች የማጠናከሪያ ትምህርት ከወሰዱ በኋላ ዳግም እንደሚፈተኑ ገልጸዋል። የተማሪዎቹ መውደቅ የጋራ ውድቀት መሆኑን የገለጹት ሚኒስትሩ በትምህርት ስርዓቱ ያሉትን ችግሮች ለማስተካከልም ሁሉም መረባረብ አለበት ብለዋል። ገብረ ሚካኤል ገብረ መድን ዝርዝር አለው።
የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ የዘንድሮን የ12ኛ ክፍል ብሔራዊ ፈተና ውጤትን በማስመልከት በሰጡት ጋዜጣዊ መግለጫ በ2015 ዓ.ም ተመረጥ የ12ኛ ክፍል ፈተናን ለመውሰድ ከተመዘገቡት ከ985000 በላይ ተማሪዎች ለፈተና የተቀመጡት 896520 ናቸው ብለዋል። ከነዚህ ውስጥ 50ና ከ50 ከመቶ በላይ ውጤት አምጥተው ማለፍ የቻሉት ግን 3.3 ከመቶዎቹ ብቻ እንደሆኑ ተናግረዋል።
ከ50 በላይ የተመዘገበው ውጤት ያመጡ በተፈጥሮ ሳይንስ ከጠቅላላ ከ339642 ተማሪዎች ውስጥ 22936 ተማሪዎች ብቻ ወይም 6.8 በመቶ አልፈዋል። በማህበራዊ ሳይንስ ከ556878 ተማሪዎች ውስጥ 6973 ተማሪዎች ብቻ አልፈዋል። ይሄ ደግሞ ከተፈተኑት ውስጥ 1.3 በመቶ ብቻ ናቸው ያለፉት በማህበራዊ ሳይንስ። በድምሩ በአጠቃላይ ከ50 በመቶ በላይ ያገኙ ተማሪዎች ቁጥር 29909 ተማሪዎች ወይም 3.3 በመቶ የሚሆነው። በዚህ ፈተና ውስጥ የተሳተፉ ሬጉላር ትምህርት ቤቶች የምንላቸው 2959 ትምህርት ቤቶች ተሳትፈዋል። ከነኚህ ውስጥ 1798ቱ ቢያንስ አንድ ተማሪ አሳልፈዋል። 1161 ግን ምንም ተማሪ አላሳለፈም። 7 ትምህርት ቤቶች ያስፈተኗቸውን ተማሪዎች በሙሉ አሳልፈዋል።
በሀገር አቀፍ ፈተናው የተመዘገበው አማካይ ውጤት 29.25 ከመቶ ሲሆን በተፈጥሮ ሳይንስ ከፍተኛው ነጥብ 666 ከ700 በማህበራዊ ሳይንስ ደግሞ 524 ከ600 እንደሆነ ፕሮፌሰር ብርሃኑ ነጋ ገልጿል። በፈተናው የተሻለ ውጤት ያመጡት ደግሞ የአዲስ አበባ፣ የድሬዳዋና የሐረሪ ክልል ተማሪዎች መሆናቸውን አመልክቷል። ወደ ዩኒቨርሲቲ የሚገቡት ተማሪዎች እነዚሁ የማለፊያ ነጥብ ያመጡት ብቻ እንደሆኑ የተናገሩት ፕሮፌሰር ብርሃኑ በፈተናው ያላለፉት ተማሪዎች ደግሞ በዩኒቨርሲቲዎች የማብቂያ ትምህርት ይሰጣቸዋል ብለዋል።
ታዲያ ምን ሊሆኑ ነው ከዚህ ከ29,000 ተማሪዎች ውጭ ያሉት የሚል ጥያቄ ነው። ከ50% በታች ያመጣ አንድም ተማሪ በሚቀጥለው ዓመት ባለው እንትን ፍሬሽማን ሆኖ አይገባም። በተለይ በዚህ ዓመት ይሄ ፈተና ሲሰጥ ለመጀመሪያ ጊዜው በመሆኑ እና አዲስም በመሆኑ እንደው የተወሰኑ ችግሮች ቢኖሩ ድንገት እነሱንም እንትን ለማድረግ በሚል አንድ አዲስ መላ ይዘር መተናል። ያ መላ ምንድን ነው? አንደኛ ዩኒቨርሲቲዎች የሚቀበሉበት የመቀበል አቅማቸው አለ የምናውቀው ራፍሊ ሶ ለምን 29,900 ተማሪዎች ፍሬሽማን የዩኒቨርሲቲ ተማሪዎች ሆነው ገብተው ከዛ በታች ያሉት እስከ ዩኒቨርሲቲው መቀበል ደረጃ ያሉት ለአንድ ዓመት ለዚህ ዓመት ብቻ ቢኮዝ ኦፍ ዲስ ዩኒክ እንትን ሬሜዲያል የትምህርት ስርዓት ውስጥ አንከታቸውም። ሬሜዲያል የትምህርት ስርዓት የምንለው ምንድን ነው? የዩኒቨርሲቲ ተማሪዎች አይደሉም፣ ቢኮዝ ማለፊያ ውጤት አላገኙም። ግን ቁጭ ብለን ይሄ የደቅ የተዳከሙባቸውን ትምህርቶች ኢንቴንሲቭ የሆነ ትምህርት በየዩኒቨርሲቲው ውስጥ እንዲያገኙ አድርገን ዓመቱ ሲያልቅ ፈተናቸውን ሰጥተን ያለፉትን በዛው ዩኒቨርሲቲ እንዲገቡ ማድረግ ዜን ያንን ያለውን ጫና ሲግኒፊካንትሊ ይቀንሰዋል። ግን በትምህርት ስርዓቱ በአንድ አጋጣሚ ወር በሌላ በተለየ ምክንያት እንትን ብለው ግን የትምህርት ካፓሲቲው ያላቸው ተማሪዎች ካሉ እነሱን እንዳናጣና አንድ ዓመት በኋላም ዘግይተውም ቢሆን የዩኒቨርሲቲ ስርዓቱን እንዲቀበሉ ማድረግ ይሻላል በሚል ይህንን ቀይሰን በዚህ መሰረት ነው ተግባራዊ የምናደርገው።
በፈተናው የታየው የወደቁ ተማሪዎች ብዛት የሁላችንም ውድቀት ነው ያሉት ሚኒስትሩ የትምህርት ስርዓቱን ችግሮች ለመቅረፍ ሁሉም ሊረባረብ እንደሚገባ ገልጿል።
የትምህርት ስርዓታችን እዚህ ቦታ እስኪደርስ መንግስት እንደ መንግስት ያለበትን ኃላፊነት በምንም አይነት ተወጥቷል ማለት አንችልም። ትምህርት ከካድሬ ከፖለቲካ ከምናምን ጋር ተያይዞ እዚህ ደረጃ እስኪደርስ መጠበቁ በመንግስት ደረጃ ሁላችንም መንግስት ላይ ያለን ሰዎች ኃላፊነት የምንወስድ ነን። ወላጆች በዚህ አንጠየቅም የለንበትም ሊሉ አይችልም። የልጆቻችን ዲሲፕሊን የሚጀምረው ከወላጆች ነው። ትምህርት ቤቶች ሁላችንም የምናውቀው የተማሪዎች ዲሲፕሊን አሁን ኮምፕሊት ሾት የለም። እንደዛ አይነት ዲሲፕሊን በሌለበት እውነተኛና ትክክለኛ የትምህርት ስርዓት ሊሄድ አይችልም። ዜርፎር ትምህርት ቤቶቻችን የመንግስትም የግልም ሁሉም ጋር ነው ፌሊየር ያለው። ዜርፎር ሁላችንም ኃላፊነቱን መውሰድ አለን። በጋራ ነው እንደ ሀገር ፌል ያደረግ ነው እንውጣበት ካልን ደግሞ በጋራ ነው እንደ ሀገር የምንወጣበት። ይሄ ቅድም የዘረዘርኳቸው ኃይሎች በሙሉ ተሳትፈው በጋራ የምንሄድበት ከፊታችን ያለው መንገድ ብቻ ነው ከዚህ ችግር የሚያወጣ።
አጠቃላይ የትምህርት ጥራትን ለማሻሻል የተለያዩ ጥረቶች እንደሚደረጉም ተናግሯል።
ከዚህ አመት ጀምሮ ኦፊሻል ምናረገው ካምፔናል በቃ የትምህርት ፍርአቱን ከታች ጀምሮ ለማሻሻል። አሁን ለምሳሌ 8ኛ ክፍል ፈተና እንደበፊቱ ዝም ብሎ አይሆንም። በደም ኦርጋናይዝ አድርጎ ፊልተር ያደረገ የሚመጣ ሲስተም እንዲኖር ከልጆች የተሻለ ትምህርት የሚወስዱት ከአንደኛ ደረጃ በፊትም ትምህርት እንዲያገኙ ነው በሚል በስፋት የቅድመ አንደኛ ደረጃ ትምህርት ቤቶች በሁሉም ክልሎች እንትን ያደረጉ ነው። ብዙ የሆኑ ሰፋ ያሉ የሪፎርም ስራዎች ነው የምንሰራው ከታች ጀምሮ እስከ ላይ ድረስ።
የትምህርት ሚኒስቴር የፈተናን ደህንነት ለመጠበቅና ኩረጃን ለመከላከል በሚል ምክንያት የ2014 ትምህርት ዘመን የ12ኛ ክፍል ፈተናን ለመጀመሪያ ጊዜ ዘንድሮ በዩኒቨርሲቲዎች ቅጥር ግቢ ውስጥ እንዲሰጥ አድርጓል። ፈተናውን ለመውሰድ ከተመዘገቡት ከ985,000 በላይ ተማሪዎች ውስጥ 77,000 የሚሆኑት በተለያዩ ምክንያቶች፣ 20,170 ተማሪዎች ደግሞ በደንብ ጥሰት ምክንያት፣ በድምሩ 97,268 ተማሪዎች ፈተናውን እንዳልወሰዱ በዛሬው መግለጫ ተገልጿል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ የሚተላለፍላችሁን የአርብ ምሽት ዝግጅታችንን ነው የሰማችሁት። የዕለቱን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። በትንታኔው መጽሔት የመጀመሪያ ዝግጅታችን ወደ አማራ ክልል እንወስዳችኋለን። ከሰሜን ኢትዮጵያ ጦርነት ጋር በተያያዘ በአማራ ክልል የሚገኙ አንዳንድ ከተሞች የውሃ አገልግሎት እንደተቋረጠባቸው ገለጹ። የውሃ ተቋማቱ በመውደማቸውና በመዘረፋቸው ከ9 ዞኖች ውስጥ ከ4 ሚሊዮን በላይ ሰዎች የመጠጥ ውሃ እንደማያገኙ የአማራ ክልል አስታውቋል። ክልሉ መንግስት መልሶ ለመገንባት የሚያደርገውን ጥረት የፌዴራሉ መንግስትና የግብረሰናይ ድርጅቶች ድጋፍን እንደሚፈልግ የውሃና የኢነርጂ ቢሮ የክልሉ ማለት ነው አስታውቋል። አስቴር ምስጋናው ዝርዝር አላት።
አቶ መርሻሸቱ የቆቦ ከተማ 02 ቀበሌ ነዋሪ ናቸው። ከጦርነቱ በኋላ በከተማው የውሃ ጥረት እንደተከሰተ ይናገራሉ።
ከጦርነቱ በኋላ እስካሁን ድረስ የተሟላ አይደለም። መከላከያ የነበረ የጸጥታ ኃይል ነዳጅ እየረዳን በቦትም እያቀረበ መንግስት ከፍተኛ እገዛ እያደረገ ህብረተሰቡን ከተለያዩ በሽታ ለመታደግ ርብርብ ተደርጓል። በዘመቻ መልክ ያው መገጣጠሚያ የመስመር በሙሉ ስለዘረፉት ቢሮ ባዶ ስለቀረ ተቋሙ መጋዘኑ ተዘርፏል። ስለዚህ የተበላሹ መጠገና ያስፈልጋቸዋል። ቆጣሪ የሚያስገቡ እቃ ያስፈልጋቸዋል። ማቴሪያል የለውም ተቋሙ። ስለዚህ በዚህ ምክንያት ነው የውሃ ፍላጎቶች ከፍተኛ ስለሆነ በዚህ ምክንያት አልተሟላም ያልነው ለዚህ ነው እንጂ
ሰሜን ኢትዮጵያ ጦርነት ምክንያት በ9 ዞኖችና በአንድ ከተማ አስተዳደር ውስጥ የነበሩ 1429 የውሃ ተቋማት መውደማቸውንና መዘረፋቸውን የተናገሩት የአማራ ክልል የውሃና ኢነርጂ ቢሮ የህዝብ ግንኙነት ኃላፊ አቶ ወንዳጥር መኮንን በዚህም ከጦርነቱ በፊት ውሃ ያገኙ የነበሩ 8.1 ሚሊዮን ህዝብ የውሃ አቅርቦት ተቋርጦባቸው እንደነበር ተናግረዋል። ሆኖም የክልሉ መንግስት ግብረሰናይ ድርጅቶችና የአካባቢው ማህበረሰብ ባደረጉት ርብርብ የወደሙ ተቋማትን መልሶ በማልማት 3.3 ሚሊዮን ዜጎች እንደገና ውሃ እንዲያገኙ ሲደረግ ከ4 ሚሊዮን በላይ የሚሆኑ ዜጎች አሁንም ከችግሩ ጋር እንደሚገኙ ገልጸዋል።
ከ20 በላይ የሚሆኑ ግብረሰናይ ድርጅቶችን ከአማራ ክልል ውሃና ኤነርጂ ቢሮ በጀት ጋር በማቀናጀት እስከ ቅርብ ጊዜ ድረስ ወይም እስከ አለፈው ሳምንት ድረስ 1 ቢሊዮን ብር የሚጠጋ በጀት ሬዝ በማድረግ 3.3 ሚሊዮን ህዝቡ መልሶ ውሃ እንዲያገኝ የማድረግ ስራ ተሰርቷል። ነገር ግን ከዚህ ውስጥ አሁን አስቸጋሪ የሆነው የረጅ ድርጅቶችም ሌሎች ግብረሰናይ ድርጅቶችም እንደዚሁም ደግሞ የፌዴራል መንግስትም ባለሀብቶችና ዳያስፖራዎችም እንዲያስቡበት የሚያስፈልገው በአማራ ክልል ከዚህ በፊት ውሃ ያገኝ የነበረ ከ8.1 ሚሊዮን ህዝብ ውስጥ ማለት ነው ከ4 ሚሊዮን ህዝብ በላይ አሁንም ውሃ መልሶ ማግኘት አልቻለም።
ሌላው የቆቦ ከተማ ነዋሪ አቶ አለሙ አዲስ በመጠጥ ውሃ እጦት መቸገራቸውን ገልጸዋል።
ቆቦሮ 03 ቀበሌ ውሃ ተመጣጣኝ በሚባል ደረጃ አሁን እየደረሰን አይደለም። ምክንያቱም ከውድመቱ በኋላ መሰረተ ልማቶቹ ተጓለዋል። ጄኔሬተር ተዘርፎ ሂዷል። የውሃ ተቋሞች ተቆራርጠው ተጎማምደዋል። እነሱን አሁን 3 ኦልዱና የድሮ የሚባለው እና የቁጥር ስድስት ምናምን የሚባሉት ናቸው። እነሱም በወረፋ ህዝቡ ከሁለት መቶ ሺህ በላይ የሆነ ነው የከተማ ህዝብ። እሱን ተደራሽ ማድረግ ትንሽ እንትን እያለ ነው እና መሰረተ ልማት ማሟላት የሚጠይቅ ይመስላል። ከተማው ላይ
በዋግምራ ዞን የዝቋላ ወረዳ የመንግስት ኮሚኒኬሽን ጽህፈት ቤት ኃላፊ አቶ አቻ ሞገስ ከጦርነቱ በኋላ በወረዳው 71,000 ህዝብ በከፋ የውሃ ችግር ውስጥ እንዳለ ተናግረዋል።
የውሃ መተላለፊያ ቧንቧዎችን የተለያዩ የውሃ መቅጃና ጄኔሬተሮችን ጭምር ነው ያወደመብን ማለት ነው። በዛ ምክንያትም እስካሁን የሶስቃ ከተማ ነዋሪዎች ከ4,000 ህዝብ በላይ ማለት ይቻላል የንጹህ ውሃ መጠጥ ተጠቃሚ አይደለም፣ ከምንጭ ነው እየተጠቀመ ያለው። ለዚህ ደግሞ ትልቁ ችግር በጦርነቱ ምክንያት ተቆራርጦ የውሃ መተላለፊያ ቱቦዎች፣ ብረቶች፣ አጠቃላይ እነዚህ መክፈቻ መዝጊያዎች እና ጄኔሬተሮች ስለተበላሸው ህብረተሰቡ የመጠጥ ውሃ የንጹህ መጠጥ ውሃ ተጠቃሚ አልሆነ። 71,000 በላይ ማህበረሰብ ነው በዝቋላ ወረዳ የሚገኘው እና በአብዛኛው ማለት ይቻላል የንጹህ ውሃ መጠጥ ተጠቃሚ አይደለም።
የአማራ ክልል የውሃና ኤነርጂ ቢሮ የህዝብ ግንኙነት ኃላፊ አቶ ወንዳጥር መኮንን የውሃ ተቋማትን መልሶ ሙሉ ለሙሉ ለመገንባት ከክልሉ አቅም ውጭ ነው ብለዋል።
አንደኛው ፈተና የውሃ መሰረተ ልማትን መልሶ ለማቋቋም ከፍተኛ በጀት የሚጠይቅ መሰረተ ልማት መሆኑ፣ ሁለተኛ ጉዳት እንዲደርስባቸው የተደረጉ የኤሌክትሮሜካኒካል እቃዎች በሀገር ውስጥ የማይገኙ በውጭ ገበያም ከበርካታ ወራት በኋላ የሚገኙ ኤሌክትሮሜካኒካል እቃዎች ተዘርፈው ክልሉ በበጀት እጥረት፣ በውጭ ምንዛሪ እጥረት እንደዚሁም ደግሞ በግንባታዎች መዘግየትና በግዢ ሂደቶች መዘግየት በጣም ፈተናውን ያየ የክልሉ ህዝብም ደግሞ ይህንን ነገር መልሶ ውሃውን መልሶ ለማግኘት ፈተና ውስጥ የገባበት ሁኔታ እንዳለ መታወቅ ይገባዋል። የረጅ ድርጅቶችም ሌሎች ግብረሰናይ ድርጅቶችም እንደዚሁም ደግሞ የፌዴራል መንግስትም እነዚህን 4,000,000 በላይ ህዝቦችን መልሶ ውሃ እንዲያገኙ ለማድረግ የሚያስችል ትብብር አሁንም በሰፊ ሁኔታ ያስፈልጋል ማለት ነው።
ተጨማሪ መረጃ ከውሃና ኢነርጂ ሚኒስቴር ለማግኘት ያደረግነው ሙከራ ለዛሬ አልተሳካም። እንዳገኘን የምንመለስ ይሆናል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
ወደ ተከታዩ ዘገባ እንሄዳለን። በአማራ ክልል ሰሜን ሸዋ ዞን እና የኦሮሞ ብሔረሰብ አስተዳደር ዞን አዋሳኝ በሆኑ ወረዳዎች ሰሞኑን የተፈጸመውን ግድያ ያወገዙ የተለያዩ የፖለቲካ ፓርቲዎች ድርጊቱን በፈጸሙ አካላት ማንነት ላይ ግን የተለያየ አቋም አንጸባርቀዋል። የጋራ መግለጫ ያወጡት መኢአድ፣ ኢህአፓና እናት ፓርቲ ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራውና ሸኔ በሚል በአሸባሪነት የተፈረጀው ድርጅት ንጹሐን ዜጎችን ገድሏል ሲሉ ወንጅለዋል። የኦሮሞ ነጻነት ግንባር ኦነግ ባወጣው መግለጫ ደግሞ ለጥቃቱና ለተፈጸሙ ግድያ የአማራ ልዩ ኃይልና ፋኖን ተጠያቂ አድርገዋል። የአማራ ክልል መንግስት ሰሞኑን ባወጣው መግለጫ ጥር 13/2015 ዓ.ም ከቀኑ 9 ሰዓት አካባቢ ጀምሮ በኤፍራታና ግድም ወረዳ ጀውሃ ቀበሌ በሚገኘው የአማራ ልዩ ኃይል ፖሊስና በፌዴራል ፖሊስ አባላት ላይ ጥቃት ፈጽመዋል በማለት ጸረ ሰላም ሲል የገለጻቸውን ኃይሎች ተጠያቂ ማድረጉ ይታወሳል። ፀሐይ ዳምጠው የዚህን ዘገባ ዝርዝር ታስደምጠናለች።
በአማራ ክልል ሰሜን ሸዋ ዞንና የኦሮሞ ብሔረሰብ አስተዳደር ዞን ተፈጸመ የተባለው ግድያ ያስከተለውን መፈናቀልና የደረሰውን ውድመት በማውገዝ ነው የተለያዩ ተቃዋሚ ፓርቲዎች የተናጠልና የጋራ መግለጫ ያወጡት። መኢአድ፣ ኢህአፓና የእናት ፓርቲ ባወጡት የጋራ መግለጫ በአካባቢው የአማራ ብሔር ተወላጆችን ኢላማ ያደረገ ጥቃት ሲፈጸም መቆየቱን ጠቅሰዋል። የጥፋት ኃይሎች በተጋቱት ሐሰተኛ ትርክት አማራን በመበቀልና ህዝቡን በማራቆት ከአካባቢው ተማሮ እንዲሰደድ በማድረግ እንቅስቃሴ ውስጥ መሰማራታቸውንም ፓርቲዎቹ አመልክተዋል። ሶስቱም ፓርቲዎች በመወከል አስተያየት የሰጡት የመኢአድ ተቀዳሚ ምክትል ፕሬዝዳንት አብርሃም ጌጡ ጥቃት የከፈተውና ንጹሐንን የገደለው ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ቡድን እንደሆነ በመግለጽ ወንጅለዋል።
በተለምዶ አንድ የሚባል አባባል አለ፣ ጅራፍ ይገርፍና ራሱ ይጮሃል ይባላል። እንደው አንድ ቀጥታ የሆነ ሎጂክ ጠይቀው ማንም ኢትዮጵያዊ ያጣየ ከተማ ለአስረኛ ጊዜ ስትነት ራሱ አሁን የአማራ ልጅ ወይ ላነገደው ነው እያሉ ያሉት ወይስ የአማራ ገበሬ ወይስ ነዋሪው ነው የራሱን ጌት የራሱን ንብረት የሚያነት የሚያካትል በተለያየ መንገድ እየተደገፉ በከባድ መሳሪያ ልዩ ኃይሉ ተጨፈጨፈ የተባለ መቼም የራሱን በራሱ አይጨፈጭፍም አይደል? እነዚያ ልዩ ኃይሎች እኮ ሰላምና ደህንነት እናስጠብቃለን ብለው በሰላም ሀገር ባሉበት ነው አይደል በድንገት የጨፈጨፋቸው የከ ስራዎችን ከአንዱ ወደ አንዱ አጀንዳ ለመውሰድ
በተመሳሳይ ጉዳይ መግለጫ ያወጣው የኦሮሞ ነጻነት ግንባር ኦኔግ በአማራ ክልል ኦሮሞ ብሔረሰብ አስተዳደር ዞን በሚገኙ ወረዳዎችና ቀበሌዎች ውስጥ በተቀሰቀሰው ግጭት የብዙ ሰው ህይወት መጥፋቱን፣ ንብረት መውደሙንና በርካቶች መፈናቀላቸውን በመግለጽ ድርጊቱን አውግዟል። መንግስት ለንጹሃን ዜጎች መድረስ አለበት ሲልም ኦኔግ በመግለጫው ጠይቋል። የፓርቲው ህዝብ ግንኙነት አቶ ለሚገመቹ ስለደረሰው ጥቃት ሲያብራሩ
ወሎ አካባቢ የሆነ ያለው ነገር ካለነው አደረጃጀቶች ከህዝብ ባገኘነው መረጃ እየተካሄደ ያለ የተቀናጀ ህዝቡን ከክልሉ ጸጥታ አካላትና የፈራል ታጋጅነት እየተካሄደ ያለውን በየቀናት የሰዎች ህልቂት ከቤት ማፈናቀል እንደሁም ሲቪሊያን ማለትም ማህበረሰቡ አርሶ አደሩ በየቀው በየቤቱ እየተቃጠለበት ያለ ሰብሉ እንደዚሁም ኑሮውን እያናጋ ያለው ላለፉት ቀናቶች በርካታ ቤቶች ኦሮሞ በመሆናቸው ብቻ የኦሮሞ ቤት ለይቶ እየተቃጠለበት የነበረበት ሁኔታ እንደዚሁም ደግሞ ኦሮምኛ ተናጋሪና የኦሮሞ ማንነት ስላላቸው ብቻ በየመንገዱ በየጫካውና ዱሩ የተገደሉበት የተጨፈጨፉበት ያለበት ሁኔታ እንዳለ ካለን አደረጃጀት የሚያስረዳ መረጃ አገኘን።
ለጥቃቱ የአማራ ልዩ ኃይልና ፋኖን ተጠያቂ ያደረጉት የኦኔግ ህዝብ ግንኙነት ሰለባዎቹም የኦሮሞ ተወላጆች እንደሆኑ በመግለጽ ወንጅለዋል። በጥቃቱ ሳቢያ በትንሹ 63 ንጹሃን ዜጎች ሞተዋል፣ በሺዎች የሚቆጠሩ ቤታቸውን ጥለው ተሰደዋል በማለት ኦኔግ ይከሳል። በአሜሪካን ሀገር ቨርጂኒያ የሚገኘው የኦሮሞ ሌጋሲና አድቮኬሲ አሶሲሽን ኦላ በበኩሉ የአማራ ልዩ ኃይል ፋኖ ተብሎ ከመጠራው ቡድን ጋር በመሆን ጥር 13 2015 በጅሌ ሙገር በሚገኙ የኦሮሞ ተወላጆች ላይ ተኩስ ከፍቷል ሲል ወንጅሏል። ሶስቱ የፖለቲካ ፓርቲዎችን በመወከል የተናገሩት የሚያዱ አቶ አብርሃም ጌጡ ግን ጥቃቱ የተፈጸመው ራሱን የኦሮሞ ነጻነት ሰራዊት ብሎ በመጠራው ቡድን ዋነኛ ኢላማዎቹም የአማራ ተወላጆች እንደሆኑ ተናግረዋል።
እኛ እንደዚህ አይነት ኮንፍሊክትና ግጭት ላይ ሁለቱ ማህበረሰቦች ነው ሊጎዱ የሚችሉት። አሁን ኦሮሞ የት ነው የተቃጠለው፣ ንብረት ወደመው ምናምን የሚለው ምናልባትም እንግዲህ በተኩስ ልውውጥ ካለ ሊጎዳ ይችላል። ኦሮሞውም ወገናችን ነው፣ አማራውም ወገናችን ነው። የእኛ እምነት ግን ማንም ይሁን ማንም የትኛውም ቡድን ይሁን በእርግጠኝነት መናገር የምንችለው ይህን ኮንፍሊክት የቀሰቀሰው የለኮሰው አሁን ወሸኝ እየተባለ የዳጎስ የተሰጠው በተለያየ መንገድ ድጋፍ የሚደረግለት ኃይል እንደሆነ ግን ምንም አያጠራጥርም። ነገር ግን ይህን ኃይል ለመመከት ሲባል አካባቢውን ደግሞ ሰላምና ጸጥታ አስከብራለሁ የሚል አሁን የምትለው የአማራ ኃይልም በለው ሌላውም ኃይል ካለ በተኩስ ልውውጥ ምንም የማያውቀው ሲቪሉ ሊገደል ይችላል፣ ንብረቱ ሊወድም ይችላል። ስለዚህ በአጭሩ እዚህ ሀገር ላይ ሁልጊዜ ፖላራይዝ የሆነ አንዱ አንዱን የሚወቅስበት አንዱ አንዱ የሚነቅስበት የሚያወግዝበት የፖለቲካ እንትን እስካልወደመና እስካልጠፋ ድረስ ነገሩ ይቀጥላል። እስካሁን በቁጥር ደረጃ ይህን ያክል ሲቪል ሞተ፣ ይህን ያክል የሰላም አስከባሪ ወይም ፖሊስና ልዩ ኃይል ሞተ የሚል ነገር አልደረሰንም። ብቻ በአጠቃላይ ግን የአማራን ወደ አንድ አቅጣጫ ምቶ ትንኩሩን አውጥቶ አገሪቱን ባዶ ለማድረግ እየተሰራ ያለ ትልቅ ሴራና ትልቅ ፕሮጀክት መሆኑን ሁሉም ኢትዮጵያዊ እንዲያውቀውና በዚያ ልክ እንዲረዳው ነው እንጂ የምንፈልገው አንቆጠር ይህን ያክል አማራ ሞተ፣ ይህን ያክል ኦሮሞ ሞተ እያል ሬሱ መውጣትም አንፈልግም። እኛ ቁጥሩም እየለመደው መጣ፣ ለመድ ነው። አሁን 10 ሰው ሞተ በቃ ምንም አይደለም፣ 100 ሰው ሞተ ምንም አይደለም፣ 1000 ሰው ሞተ ሲባል ሰው በቃ ለምዶታል። ስለዚህ ራሱ ቁጥሩ ሲገለጽ ማሰር የሚያደርገው መለማመድን ፈጥሯል። ስለዚህ እኛ ዋና ነገሩ ቁጥሩ ላይ 1000 ሰው ሞተ፣ 10 ሰው ሞተ፣ ተጨፈጨፈ፣ ይህን ያክል ቤት ወደመ፣ ንብረት ወደመ ሳይሆን ለምንድን ነው መንግስት ይህን ኃላፊነት የማይወጣው? አንድም ኦሮሞ እንዲሞት አንድም አማራ እንዲሞት አንፈልግ። ይሄ በተበላሸና ወደኋላ በሚታይ ቁመቀር በሆነ በቀነጨረ የፖለቲካ አስተሳሰብ ሰላም ወዳዱ ህዝብ እንዲወድምና እንዲሞት ስለማንፈልግ፣ ስለዚህ ቁጥር ላይ እኛ ይህን ያክል ስንፈልግም መስማትም አንፈልግም። ስለሞተው ሰው ቁጥር ለምን ይሞታል? አንድ ሰው እንዲሆን ለምን ይሞታል ነው አጀንዳ።
ሶስቱ ፓርቲዎች ባወጡት መግለጫ በተጨማሪ ማብራሪያ የሰጡን የእናት ፓርቲ ምክትል ፕሬዝዳንት ዶክተር ሰይፈ ስላሴ አያሌው የጥፋት ኃይሎች ሲሉ የገለጿቸውና ለሰሞኑ ጥቃትም ተጠያቂ የሚያደርጋቸውን አካላት በተመለከተ እንደሚከተለው አብራርተዋል።
በተለይ ቃጣዬ ከተማ በምንመለከተው በተደጋጋሚ ጊዜያት ጥቃት ደርሶባት ቃጠሎ ደርሶባት በጣም የተደጋገመ ያደርጋለሁ አሁን ያለው ጉዳይ የዛ ክፍያና ያንን ወደ አንድ ደረጃ ከፍ የሚያደርግ ነገር እንደሆነ እዛ ጋር እንመለከታለን። ሶስት አካላት በዚህ የራሳቸው ሚና አላቸው። የፌደራል መንግስቱ ሀገርን እንደሚያስተዳድር አካል ኃላፊነቱን ይህን አካባቢ በተመለከተ ተወጥቷል ብለን አናምንም። የአማራ ክልላዊ መንግስት በዚህ ጉዳይ ኃላፊነቱን ተወጥቷል ብለን አናምንም። በዚህ የኦሮሚያ ብሔራዊ ክልላዊ መንግስትም በተዘዋዋሪ መንገድ ወይ ደግሞ እዛ ውስጥ ያሉ የመንግስት አካላትም እጃቸው ሊኖር ይችላል የሚል ተጠርጣሪ ያለፈ ነገር ይባላል። ኢትዮጵያ በዘመኗ በታሪኳ አይታው እማታውቅ ሰቆቃ ውስጥ ነው ዛሬ እያለፈች ያለች። አሁን አማራ ሞተ፣ ኦሮሞ ሞተ፣ ኦሮምኛ ተናጋሪ ሞተ ያለን ጥያቄ ኢትዮጵያዊ አንድም ኢትዮጵያዊ በምንም አይነት ምክንያት ህገወጥ በሆነ መልኩ ህይወቱ ሊጠፋ አይገባም።
የአማራ ክልላዊ መንግስት ሰሞኑን ባወጣው መግለጫ ጥር 13 ቀን 2015 ዓ.ም ምረት ከቀኑ 9 ሰዓት አካባቢ ጀምሮ በእፍራታ ግድም ወረዳ ጆሃ ቀበሌ በሚገኙ የአማራ ልዩ ኃይል ፖሊስና በፌደራል ፖሊስ አባላት ላይ ጸረ ሰላም በሚል በገለጻቸው ኃይሎች ጥቃት መፈጸሙን አስታውቋል። ጸረ ሰላም በሚል የገለጻቸው ኃይል ግን በስም አልጠቀሰም። ኤፒ ያነጋገራቸው የአይን እማኞች ግን ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ቡድን አባላት እንደሆኑ የታመኑ ታጣቂዎች የአማራ ልዩ ኃይል የሚጠቀሙበት ካምፕ ላይ ጥቃት ሰንዝረው ሀያዎቹን መግደላቸውን አስረድቷል። ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራውና ሸኔ በሚል በአሸባሪነት የተፈረጀው ድርጅት ቃል አቀባይ ኦዳ ተርቢ ሰራዊታቸው በአካባቢው እንደሌለ በመግለጽ ውንጀላውን አስተባብለዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
ወደ ተከታዩ ዘገባችን እናልፋለን። በቦረና አሁንም ድርቅ ማየሉና በርካታ ነዋሪዎች በምግብ እጥረት እየተቸገሩ መሆኑን ተናግረዋል። የቦረና ዞን ድሬ ወረዳ ነዋሪዎችና የጤና ባለሙያ አዛውንቶች እንዲሁም ሕጻናት በረሃብ እየተጎዱ መሆኑን ያለው የምግብ ድጋፍም አነስተኛ እንደሆነ ለአሜሪካ ድምጽ ተናግረዋል። የዞኑ አስተዳደር ወደ 800 ሺህ ለሚጠጉ የምግብ እርዳታ ጠያቂ አቅርቦ በመጠባበቅ ላይ መሆኑንም ገልጸዋል። ገልሞ ዳዊት ዝርዝር አለው።
በኋላ በቦረና የተከሰተው ድርቅ ነዋሪዎችን በመጉዳት ላይ ነው። የዞኑ ነዋሪዎች ድርቁ አሁን ያሉንን እንስሳት ጨርሶ ባዶ እጃችንን አስቀርቶናል ይላሉ። አቶ ሳላት ጉፉ የቦረና ዞን ድሬ ወረዳ ነዋሪ ናቸው።
አልጃጀባሴ ጅራት ነሚ ካሌ አማን ተንፉላ ሀንቂናን ሆስፒታል ኬቺስናም አፉሪንጋ
በጣም አስቸጋሪ ሁኔታ ውስጥ ነው ያለ ነው። አሁን በእኛ አካባቢ ብቻ 4 አዛውንቶች በምግብ እጥረት በሽታ ላይ ወድቀው ጤና ጣቢያ ናቸው። ያለን ሀብት ከእጃችን ጠፍቷል። በፊት እኔ ከ200 በላይ ከብቶች ነበሩኝ። አሁን ሁሉም አልቀዋል። ባዶ እጄን ነው ያለሁት።
አቶ ሳላት እየቀረበ ስላለው ድጋፍ ሲናገሩ
ከዚህ
በፊት አንድ ግብረሰናይ ድርጅት ነበር ሲረዳን የነበረው እንጂ መንግስት ምንም አላደረገልንም። ውሃ ራሱ 6 ኪሎ ሜትር ተጉዘን ነው የምንቀዳው። ያንንም አቅም ያላቸው ሴት ልጆቻችን ናቸው እየቀዱ የሚያመጡልን።
ሌላ የቦረና ዞን ነዋሪ አሁንም በድርቁ የተጎዳው ህዝብ አስቸኳይ ድጋፍ ይፈልጋል አሉ።
በሽታና ረሃብ አንድ ላይ ሆነው ህዝቡን እየጨረሱ ናቸው። የእንስሳት ዘር እየተቀጠፈ ነው በዚህ ድርቅ። የሰው ዘርም እንዳይጠፋ ፍርሃት ገብቶናል። አሁን ይህ ህዝብ አስቸኳይ ድጋፍ ያስፈልገዋል። ስለዚህ ሁለገብ የሆነ የተቀናጀ ድጋፍ ሊደረግለት ይገባል።
አብዱ በዲዶ በቦረና ዞን ድሬ ወረዳ የጤና ባለሙያ ነው።
ሰው የሚሸሸገው ችግር አይደለም ይሄ። ሁሉም ከአራት ሚሊዮን በላይ የሚሆን የቦረና ህዝብ በችግር ውስጥ ነው ያለው። ስለዚህ አስቸኳይ የምግብ ድጋፍ ካልተደረገለት አጣብቂኝ ውስጥ ነው የሚወድቀው። አሁን ህጻናትን ብታያቸው ችግር ውስጥ ናቸው። ብዙዎቹ የምግብ እጥረት ውስጥ ወድቀው እንደሆነ ብለህ ስትመዝን የእጅ ጡንቻቸው ልኬት በቀይ መስመር ላይ ነው የሚያመለክተው። በዚህ ረሃብ ደግሞ እየተጎዱ ያሉት አዛውንትና ልጆች ናቸው። ከዚህ በፊት የምግብ እርዳታ በሰው ቁጥር አሃዝ ልክ ነበር የሚቀርበው። አሁን ግን ወደ 150 ኩንታል ነው የሚላከው። ይህ ለአራት ሚሊዮን ህዝብ እንዴት ይበቃል? ይሄ ነው ትልቁ ችግር።
ወጣት ጃተኒ ቦርነያ የአፍሪካ ወጣት አርብቶ አደር ልጆች ማህበር ህዝብ ግንኙነት ባለሙያ በቦረና ያለው ድርቅ መንግስት ተገቢ ትኩረት ባለመስጠቱ ነዋሪውን ለከፋ ችግር ዳርጎታል ካለ በኋላ አሁንም መንግስት አስቸኳይ አዋጅ አውጆ ህዝቡን መታደግ አለበት ይላል።
ዮዲቃ ተጂ ሰደነ ስሉፍ ከናማጂ ከንጉራንዳ ላሀግ ቢተሳ
ለብሲ የሮም ምደመ ለብሰሜ ፍለቶ ኮቱ መጥኩን ቀርቃራ ሙቀባ
መንግስት ያስቸኳይ ጊዜ አዋጅ አውጆ ህዝቡን ወደ አንድ ቦታ አስፍሮ ሰዎችን መርዳት አለበት። ሌላ ደግሞ ውሃ ነው ለህዝቡ መቅረብ ያለበት። ይህም እየሆነ የተጀመረው የውሃ ፕሮጀክት በየአካባቢው ተጠናቆ ለህዝቡ መድረስ አለበት። ሌላ ደግሞ በዞኑ የተለያዩ ወረዳዎች መጀመራቸው የሚነገሩ የመስኖ ግድቦች አሉ። ይህ በተቻለ ፍጥነት መጠናቀቅ አለበት። ከዚህ በተጨማሪ ማረስ የሚችልበት መንገድ ለህዝቡ መመቻቸት አለበት። አለበለዚያ ዞሮ ዞሮ ህዝቡ በችግር ውስጥ ነው የሚቆየው።
አቶ አብዱሰላም ዋሬው የቦርና ዞን ምክትል ዋና አስተዳዳሪ አሁንም የድርቁ ጫና እየበረታ መሆኑን ለአሜሪካ ድምጽ ተናግረዋል።
ወሊገላ ናማ ኩምዲብ ተርባስ ተርባታም ለማት ዘገስ ከበርባዱ ሱንከይሳ ኩምዲብ ጃፋፉሪ ሞቱማኒ ደገራጅ ራጀቹ
በአጠቃላይ ከ770,000 በላይ ህዝብ ነው የምግብ እርዳታ የሚፈልገው። ከነዚህም ለ600,000 አካባቢ ሰው መንግስት እርዳታ ያቀረበ ነው። ለነዚህም በቋሚነት ላለፉት 2 ወራት ምግብ ሲከፋፈል ነበር። ለቀጣዮቹ 4 ወራትም የሚቀርብላቸው ይሆናል። ለተቀሩት ደግሞ ተጨማሪ ድጋፍ ጠይቀን በመጠባበቅ ላይ ነው ያለነው።
የቦርና ዞን ምክትል አስተዳዳሪው ነዋሪዎች እየቀረበ ባለው እርዳታ ላይ ስላነሱት ቅሬታ ምላሽ ሲሰጡ
አርኪፈናኒ ማርሳ ካደረት ሙላቴ ቱሬ ፖሊስ ወሊገልቴ ወራ ሚዳን ዲሱፊ ወራ ትራንስፖርት ሮታኒ ወልቀባቴ ባይኒ ናም ጋርጋራሙስ ወራ ፌደራላ ቴኒስ ወልቀባቴ ረጋኒ
በርግጥ መጓተቶች ነበሩ። ይህም የሆነው የእርዳታ ምግብ አጓጓዦች ጋር ባለው ችግር እንዲሁም ከፌደራሉ መንግስት ስለቀረበው የምግብ እርዳታ ፈላጊ ሰዎች አሃዝ ላይ አለመግባባት መፈጠሩን ተከትሎ የሆነ ነው። አሁን ላይ በፊት በወረዳ ደረጃ ይራገፍ የነበረው እርዳታ እስከ ቀበሌ እንዲደርስ ከስምምነት ተደርሷል። ያው ህዝቡ ያነሳው ቅሬታ ትክክል ነው። አሁን እርዳታ ምግብ እየገባ ነው። መከፋፈሉ በቀጣይ የሚከናወን ይሆናል። ያንንም እንከታተላለን።
አቶ በኛ ድሬሳ የኦሮሚያ አደጋ ስጋት ስራ አመራር ወይንም ቡሳ ጉንፋ ባልደረባ በቦረና ዞን ተከስቶ ስላለው ድርቅ ከፌደራል መንግስት አመራር ጋር ውይይት መደረጉን ለአሜሪካ ድምጽ ተናግረዋል።
ለማቋና ንኩመድ በሰደቲ ጋፈተ ይረጎዲኒ ካናፍ ኩመድ በጃፍ አፉር ካንታው ኢቭን ሞቱማን ጂኦፒን ጀደሙ ንጂኦፍ ከነ ኢሳ ናኖ ሰነት አቹመታሜ አና ቆሰዲ ቀቡ አና ካናፍ ኡመተ ካናፍ ደገርሲ ታሲፈማ ጅራ።
አሁን የዞን አስተዳደሩ ለ800,000 ሰዎች የሚሆን እርዳታ ጠይቋል። ከዚህ በፊት መንግስት በአንድ ግብረሰናይ ድርጅት በኩል ለ600,000 ሰዎች እርዳታ ሲያደርስ ነበር። አሁን ላይ ከ260 በላይ ለሚሆኑት የተጠየቀው ድጋፍ ቶሎ ምላሽ እንዲያገኝ እየተሰራ ነው። የምግብ ድጋፍ ማቅረብ ብቻ ሳይሆን በጤና፣ በእርሻ እንዲሁም በውሃ አቅርቦት ረገድ ምን መሰራት እንዳለበት ከፌደራል አካላት ጋር እየተነጋገርን ነው። ስለዚህ በቦረና ለተከሰተው ድርቅ ምላሽ ለመስጠት ሁሉም ነገር እየተሰራ ነው።
የቦረና ዞን አስተዳደር እንዲሁም የኦሮሚያ አደጋ ስጋት ስራ አመራር ባልደረባ በረሃብ የሰው ህይወት ማለፉን መረጃ እንደሌላቸው የገለጹ ሲሆኑ፣ ነገር ግን ረሃብና ተጓዳኝ በሽታዎች የሰውን ህይወት እንዳይቀጥፉ የሚመለከታቸው አካላት እየሰሩ ናቸው ብለዋል። ለአሜሪካ ድምጽ ገልሞ ዳዊት ከአዲስ አበባ።
ዘጋቢዎቻችንን እናመሰግናለን። ዝግጅቶቻችንን አዳምጣችሁ አስተያየቶች፣ ጥቆማዎች ሲኖራችሁ horn@voanews.com የኢሜል አድራሻችን ነው። እንዲሁም በፌስቡክ አት ቪኦኤ አምሃሪክ የውስጥ መስመር ላይ አስተያየቶቻችሁን አድርሱን። አሁን የፕሮግራም ማሳሰቢያ አለን።
በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩአቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን፣ በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው።
አሁን ለአርብ ምሽት ዘርዘር ያለ ዘገባው ደምናስደምጥበት ሰዓት ላይ እናልፋለን። እርቀ ሰላም በደቡብ ክልል ቡርጂ ልዩ ወረዳ በደቡብ ክልል ቡርጂ ልዩ ወረዳ ሶያማ ከተማ ከዚህ ቀደም የተገደሉ 8 የጉጂ ብሔረሰብ ዞን ውስጥ ያሉ ሰዎች መገደልን ተከትሎና እንዲሁም ሌሎች 20 ሰው መቁሰሉን ተከትሎ በቡርጂና በጉጂ ሕዝብ መካከል ለወራት የቆየውን የቅያሜ ትላንት በተካሄደ እርቀ ሰላም ተቋጭቷል ሲሉ የሁለቱ አካባቢዎች ባለስልጣናትና ነዋሪዎች ገልጸዋል። ሰላማዊ ሰዎች በማንነታቸው ተለይተው የገደሉ 8 ሰዎች ታስረው ምርመራ እየተደረገባቸው መሆኑንም የቡርጂ ልዩ ወረዳ ዋና አስተዳዳሪ አቶ ማሪ አለማየሁ ተናግረዋል። ዮናታን ዘብዲዮስ ይህንን በተመለከተ ዘግቧል።
የሰላማዊ ሰዎችን ጥቃት ተከትሎ የጉጂና የቡርጂ ህዝቦች ላለፉት 8 ወራት ተቆራርጦ መቆየታቸውን የሱሮ ባርጉዳ ወረዳ አስተዳዳሪ አቶ ጎዶሌ ዋቆ ለአሜሪካ ድምፅ ተናግሯል።
የተፈጠረውን ችግር መነሻ ተደርገው የህዝብ ይቅርታ ተደራርጎ ጋራ ህይወቱ እንዲቀጥል ተጠይቆ ነበረ። ያንን መነሻ በማድረግ ውይይት ከተደረገ በኋላ እዚህ ያለውም የጉጂ ህዝብ ጉዳዩ ላይ ውይይቱን አድርጎ ይሄ ህዝብ ተነጥሎ መኖር ስለማይቻል ከዚህ በፊትም አብሮ የተሳሰረ ኢኮኖሚካሊ እንዲሁም ማህበራዊ የተሳሰረ ህዝብ ስለሆነ በህግ የተያዘ ጉዳይ እንዲቀጥል የተደረገው ነገር እንዳለ ሆኖ የጋራ ህይወቱን አብሮ ማረሱን፣ አብሮ ገበያ መገበያየቱን፣ ሰላም ጉዳዩንም አብሮ መስራቱን እንዲቀጥል ትላንትና አባገዳዎች ባሉበት ቦታ እርቁ ትላንትና አልቋል።
የቡርጅና የጉጂ ህዝቦች ድንበርተኞች ብቻ ሳይሆኑ በበዙ ማህበራዊና ኢኮኖሚያዊ ጉዳዮች የሚተሳሰሩ መሆናቸውን ገልጸው ግንቦት 27/2014 ዓ.ም በሶያማ ገበያ ላይ በተፈጸመው እኩይ ድርጊት ተቆራርጠው የነበሩ ወንድማማቾች ያሏቸው ሁለቱ ህዝቦች ትናንት በተደረገው እርቀ ሰላም ዳግም ተመልሰው ተገናኝቷል ሲሉ ተናግሯል።
ግንኙነቱ እየቀጠለ ይሄዳል፣ የመንገዱም ይከፈታል፣ ተነጋግረናል፣ ወደ ነበረበት እንዲመለስ ሁሉም ነገር ይሆናል። እንግዲህ
መንግስት ግድያና ድብደባ የፈጸሙ ወንጀለኞችን በህግ በሚጠይቅበት ሁኔታዎች ላይ መምከራቸውንም አቶ ጎደሌ ተናግሯል። የቡርጂ ልዩ ወረዳ አስተዳዳሪ አቶ ማሪ አለማየሁ በበኩላቸው ባለፈው ዓመት በሶያማ ከተማ ገበያ ውስጥ በጉጂ ማህበረሰብ ላይ የተፈጸመው የሰብአዊ ጥቃት በሁለቱ ህዝቦች መካከል መለያየት ለመፍጠር የተደረገ ሴራ ነው ሲሉ ተናግሯል።
የእርቆ ኮንፈረንስ ለማድረግ እናንተም እንደምታውቁት በእናንተ ሚዲያ በተደጋጋሚ መግለጫ ስንሰጥ ቆይተናል። 2014 ዓ.ም ግንቦት 27 በወረዳችን የሁለቱን ማህበረሰብ ሰላም የማይፈልጉ ግለሰቦችና ቡድኖች በፈጠሩት ችግር ምክንያት አለመግባባት ተፈጥሮ በተለይ የአጎራባች ሽማግሌዎች የቦረና፣ የኮንሶ፣ የገዶና የዶብራ ሽማግሌዎች ወንድም የሆነው ህዝብ ትላንትና የነበራቸውን ሰላም መመለስ አለብን ብሎ በጣም በመካከላችን ለፍተው የሰሩትን ስራ ማጠቃለያ ነው እንግዲህ ትላንትና ኮንፈረንስ ያደረግ ነው። በዚህ ኮንፈረንስ ላይ ሁለቱም ማህበረሰብ እጅግ በጣም ደስተኛ፣ በተለይም ደግሞ ላለፉት 8 ወር ገደማ መንገዱ በመዘጋቱ ምክንያት፣ ግንኙነቱ በመቋረጡ ምክንያት ሁለቱም ህብረተሰብ እጅግ በጣም የተጎዳ ህብረተሰብ ነው። ይሄ ደግሞ ትናንትና እርቀ ኮንፈረንስ ስናደርግ እነዚህ ችግሮች ተፈቱልን ብሎ እጅግ በጣም ደስተኛ መሆናቸውን አይተናል። ህብረተሰባችን
እርቀ ሰላም የተፈጸመው በባህላዊ ስርዓት ሲሆን የምዕራብ ጉጂ ዞንና የቦረና አባገዳዎች፣ የቡርጂ የጌዴኦና የኮንሶ ሀገር ሽማግሌዎች ተደጋጋሚ ውይይትና ምክክር ካደረጉ በኋላ ነው ብሏል። አቶ ማሬ የተስማሙባቸውንም ጉዳዮች ዘርዝረዋል።
የፈጠርነው ስምምነት እንግዲህ ተቋርጦ የነበረው ግንኙነት መቀጠል አለበት ነው። በጋራ መገበያየት፣ ገበያ ሲገበያ የነበረ ማህበረሰብ የገበያ ቀናቶች ክፍት መሆን አለባቸው። በጋራ ሲጠቀሙ የነበሩት መንገዶች መከፈት አለባቸው። ከአሁን በኋላ ደግሞ በተለይ ድንበር አካባቢ ችግሮችን ለመፍጠር የሁለቱን ማህበረሰብ ሰላም የማይፈልጉ ግለሰቦች የሚፈጥሩትን ችግር ግለሰቦችና ቡድኖችን ለህግ አሳልፈው ለመስጠት በተለይም ደግሞ ህዝቡ እጅግ በጣም ከመንግስት ጋር ተቀራርቦ መስራት አለበት። ይህንን ደግሞ ህዝቡ የራሱን ሰላም መጠበቅ አለበት የሚለው ዋናነት የተስማመንባቸው ጉዳዮች ናቸው።
በወቅቱ ሰላማዊ ሰዎችን ገሏል ተብሎም የተጠረጠሩ ግለሰቦች በቁጥጥር ስር ስለመሆናቸውና ምርመራ የተደረገባቸው መሆኑንም አቶ ማሪ ተናግሯል።
ቀንደኞች የተባሉት 8 ዋና ዋናዎቹ ታስረው ነው ያሉት።
የህግ ሂደቱስ በምን ደረጃ ላይ ይገኛል? እነሱን
የህግ ሂደቱ ይሄው እንደውም ለሁለቱ ክልል ማዕከል የተፈጠረ ችግር በመሆኑና ወንጀሉ ከበድ ያለ በመሆኑ ስለዚህ በገለልተኝነትም ሳልፈን ለፌደራል ሰጥተን ፌደራል ጉዳዩን ያያል።
በተፈጠረው የጸጥታ ሁከት ማህበራዊና ኢኮኖሚያዊ ጉዳቶች መድረሱን በእርቁ ላይ የተገኙት አቶ ዱኮ ወጌ ገልጸው ሰላም በመወረዱ በሁለቱም ወገን ያሉ ህዝቦች መደሰታቸውን በስልክ ለአሜሪካ ድምፅ ተናግሯል።
አጠቃላይ ሁኔታውን ስንገመግም እጅግ በጣም ጥሩ ነበረ። ህዝቡም ደስተኛ ነበር። አቀባበላቸው እንዴት ነው ብሎ ውይይትም ነበረ። ሁለቱም በኩል ሰው እጅግ በጣም ደስ የሚል ስሜት ነበር እና አብሮ የጋራ የደስታ ጭፈራል። ትላልቁም ትናንሹም ወጣቱም እናቱም ተጫውቶ ነው የተለያዩት እና ስሜቱ በጣም ደስ የሚል ነበር።
ተመሳሳይ ችግሮች እንዳይፈጠሩ ሁሉም ወገኖች ለሰላም ዘብ ይቁሙ ሲሉም ጠይቋል።
ከዛም ጊዜ ጀምሮ መንገድን ተቋርጦ ተሽከርካሪ አይንቀሳቀስም ነበር። እርስ በርስ ተቀላቅለን ተነጋግረን አናውቅም። ትላንትና ከገመገመ ነው ከሁኔታው ስናይ ቀድሞ ሁኔታ ይመለሳል የሚል ተስፋ ነው ያለው ከህዝቡ እንደተረደ ነው።
በእርቀ ሰላም ኮንፈረንሱ ላይ የኦሮሚያና የደቡብ ክልል መንግስት ባለስልጣናት፣ አባገዳዎችና የአገር ሽማግሌዎች የተገኙ ሲሆን የአካባቢው ሰላም ዘላቂ እንዲሆን በአካባቢው ታጥቆ በሚንቀሳቀሱ ኃይሎች ላይ መንግስት እርምጃ የወሰደ ነው ሲሉ የቡርጂ ልዩ ወረዳ አስተዳዳሪ አቶ ማሪ አለማየሁ ገልጿል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም።
የምትከታተሉት የአርብ ምሽት የአማርኛ ቋንቋ አገልግሎት ዝግጅታችንን ነው። አሁን ደግሞ ወደ ተከታዩ ዘገባችን ስናልፍ ወደ ዩክሬን ነው የምንወስዳችሁ። ቁጥራቸው 80 የሚደርስ ጀርመን ሰር ሊዮፐርድ 2 ታንኮች በሚቀጥሉት ሳምንታት ወደ ዩክሬን ይላካሉ ሲል የጀርመን መንግስት አስታወቀ። ብሪታንያና ዩናይትድ ስቴትስም በርካታ ተዋጊ ታንኮችን ለመላክ ማቀዳቸውን ይፋ ተደርጓል። ሄነሪ ሬጅዌል ባጠናቀረው ዘገባ እንዳመለከተው በሩሲያና በዩክሬን ጦርነት መካከል ወሳኝ ጊዜና በአንጻሩም በምዕራባውያኑ አገሮች ወደ ግጭቱ ይበልጥ ጠልቀው እንዲገቡ የሚያደርግ ሆኖ ታይቷል። አሉላ ከበደ ዝርዝር አለው።
ጀርመን በያዝነው ሳምንት በደረሰችበት ውሳኔ 14 ዘመናዊ የሊዮፐርድ 2 ታንኮችን ወደ ዩክሬን በመላክ አጋሮቿም የራሳቸውን እንዲልኩ መንገድ መጥረጓ ተዘግቧል። በተጨማሪም ታንኮቹ የፊታችን መጋቢት መጨረሻ ስራ ላይ ሊውሉ እንደሚችሉ በርሊን ጠቁማለች።
insbesondere beim Thema Munition kommt natürlich
መሳሪያዎቹን ካየህ ብዛታቸውን የሚመለከቱ አለ። በትናንትናው ዕለት ይፋ እንደተደረገው በዚህ ጉዳይ ላይ ከጦር መሳሪያ አምራች ኢንዱስትሪዎች ጋር የመጀመሪያውን ውይይት አደርጋለሁ።
ፖላንድ፣ ስፓኝ፣ ኖርዌይ እና ፊንላንድ ሁሉም ሊዮፐርድ 2 ታንኮችን ለዩክሬን ለመላክ ፈቃደኛ መሆናቸውን አመልክተዋል። ጀርመን በበኩሏ 2 ባታሊዮን ጦር ቁጥራቸው 80 የሚደርሱ ታንኮችን እንደምትልክ ከትናንት በስቲያ ረቡዕ ነው ያስታወቀችው። ዩክሬን በተጨማሪም 14 የእንግሊዝ ቻሌንጀር 2 ታንኮችና 31 የዩናይትድ ስቴትስ ኤብራምስ ታንኮችን ትረከባለች። የዩክሬን ወታደሮች እነኚህን ልዩ ልዩ የጦር መሳሪያዎች ለመጠቀም የሚያስችል የበርካታ ሳምንታት ስልጠና እንደሚያስፈልጋቸውም ተመልክተዋል።
proved to be I think remarkably capable of absorbing western military assistance.
ዩክሬናውያን የምዕራባውያን ወታደራዊ እርዳታ ለመጠቀም ያላቸውን የሚያስንቅ ብቃት አሳይተዋል። ሆኖም ጊዜ መውሰዱ አይቀርም። እናም የጸደዩ ወራት እየተቃረቡ ባለበት ያላቸው ጊዜ እጅግ ውሱን ነው። በዚያ ላይ ሩሲያ የሆነ ከባድ ውጊያ ዘመቻ ትከፍታለች የሚል ግምት አለ።
ኔቶ በበኩሉ ታንኮቹን ለዩክሬን ለመላክ አገራቱ የደረሱበትን ውሳኔ እጅግ ወሳኝ ብሎታል።
ቭላዲሚር ፑቲን ላለፉት ጥቂት ወራት ተስፋ አድርገውት የነበረው አውሮፓውያን ላይ በሚያሰሙት ዛቻና በተለይም ደግሞ ምዕራባውያኑ በሩሲያ ላይ የጣሏቸው ማዕቀቦች በገዛ ኢኮኖሚያቸው ላይ ያሳደረውን ጫና ጨምሮ ከሚያደርጉት ጥረት እንዲቆጠቡ ያደርጋል። የሀገሮቹንም ጸንቶ መቆየት ያናጋል የሚል ነበር። እስካሁን ግን ያልሆነም። እንዲያውም ያየነው ተቃራኒውን ነው።
300 ታንኮች እንደሚያስፈልጓት ያስታወቀችው ኬቭ በበኩሏ የሩሲያን ወረራ ለመቋቋም የምዕራባውያኑ ተዋጊ ጀቶች ያስፈልጉኛል ብላለች። ይህስ ምዕራባውያኑ የሚሻገሩት ሌላ ደረጃ ይሆን ይሆን?
ይህ ነገሩን የሚያባብስ ሌላ እርምጃ ሊሆን ይችላል። ይሁን እንጂ እኔ እንደሚመስለኝ አሁን ማድረግ የሚፈልጉት ዩክሬን ታንኮችን የምታገኝበትን መንገድ ማመቻቸትና ከዚያ በኋላ ያለውን መገምገም ነው።
ምዕራባውያኑ እስካሁን ባለው ብቻ በዩክሬኑ ጦርነት ላይ ከፍተኛ መዋለ ንዋይ አፈሰዋል። በቅርቡም እነኚህ ከባድና ልዩ የጦር ታንኮች በዩክሬን ሰራዊት አባላት እየተመሩ ከአውሮፓ ደጃፍ ላይ የሩሲያን ብረት ለበስ ጦር ፊት ለፊት ይገጥማሉ።
This could go on for a very long time. The Russians recognize this and we can tell from
በጣም ረጅም ጊዜ ሊቀጥል ይችላል። ሩሲያውያንም ይህን ይገነዘባሉ። እናም ፑቲን ሀገራቸው ለረጅም ጦርነት እያዘጋጁ መሆናቸውን ለሩሲያ ማህበረሰብ ከላኩት መልእክት መረዳት እንችላለን። እኔ እንደሚመስለኝ ግን ለምዕራባውያን ጥያቄው ከራሳቸው ማህበረሰብ ጋር ተመሳሳይ ነገር ለማድረግ ተዘጋጅቷል የሚለው ነው።
ምዕራባውያን ያቀረቧቸውና እያቀረቧቸው ያሏቸው የጦር መሳሪያዎች ዩክሬን የሩሲያን ጦር መከታ ከድንበሯ ለማስወጣት ሊረዷት ይችላሉ። ይሁን እንጂ ጦርነቱ ግን በቅርቡ የሚያበቃ አይሆንም። እናም የመንግስታትንና የህዝብን ቁርጠኝነት ገና ብዙ የሚፈትን ይሆናል ነው የተባለው።
ለለት ወዲያስ ነው የመጨረሻ ዘገባችን እናልፋለን። የጋንግ ጉብኝትና ቻይና ምዕራብ አፍሪካን የተመለከተ ዘገባ ነው። የቻይና አዲሱ የውጭ ጉዳይ ሚኒስትር ቺን ጋንግ በመጀመሪያው የውጭ ጉዟቸው ባለፈው ሳምንት አፍሪካን ጎብኝተው አምስት ሀገሮችን አይተዋል። ኬት ባርትሌት ከጆሃንስበርግ ያጠናቀረችው ዘገባ ነበር። ሰለሞን አባተ ይዞታል።
ቻይና አዲስ የውጭ ጉዳይ ሚኒስትር በሾመች ቁጥር ይህ የሀገሪቱ ቁንጮ ዲፕሎማት የመጀመሪያ የውጭ እግሩ የሚያርፈው አፍሪካ ላይ ነው። ይኸው ከሰላሳ ዓመት በላይ ተቆጠረ። ይህንን አያያዝ ቻይና ወግና ልማድ ካደረገች ቺንጋንግም ባለፈው ሰሞን አዲሱን ሥራቸውን ሲጀምሩ ያንኑ ልማድ ነው የተከተሉትና ያስቀጠሉት። ቤጂንግ ባለፈው ቅርብ ዓመታት ውስጥ በዘረጋችው የመቀነትና መንገድ መርሃ ግብሮ አማካይነት አፍሪካ ላይ እጅግ የበዛ ወረት አፍሰሳለች። አሁን ታዲያ አሜሪካ ለአፍሪካ በያዘቻቸው ትልሞች ቻይና ላይ ለመድረስ ብርቱ ሩጫ ውስጥ መግባቷን አንዳንድ ተንታኞች ይጠቁማሉ። ባለፈው ወር ታህሳስ ውስጥ ፕሬዚደንት ጆ ባይደን የአፍሪካን መሪዎች ዋሽንግተን ላይ ጠርተው ሰብስበው ነበር። የውጭ ጉዳይ ሚኒስትር ቺን በዚህ የመጀመሪያ ጉብኝታቸው ኢትዮጵያ የነበሩ ጊዜ ቻይና አፍሪካ ውስጥ ከአሜሪካ ጋር ግብግብ አልገጠመችም ሲሉ የሀገራቸው ቴሌቪዥን አሳይቷል።
አፍሪካ የምትፈልገው የጎራዎችን ግብግብ ሳይሆን አጋርነትና ትብብር ነው። የአፍሪካ ሀገሮች ከዚህ ወይንም ከዚያ ጎራ ጋር እንዲወግኑ ሊያስገድዳቸው የሚችል መብት ያለው አንድም ሰው ወይንም ሀገር የለም።
ቺን በዚሁ የኢትዮጵያ ቆይታቸው ውስጥ 80 ሚሊዮን ዶላር የወጣበትን የአፍሪካ የበሽታዎች መቆጣጠሪያ ማዕከል መርቀዋል። የቻይና ገጸ በረከት ወይም ችሮታ ነው ተብሏል። የማዕከሉ መመረቅ ለቻይና የዲፕሎማሲ ድል ነው ይላሉ የአፍሪካ ስልታዊ ጥናቶች ማዕከል ባልደረባው ፖል ናንቱላ ጆበርግ ደቡብ አፍሪካ ካለችው የዚህ ዘገባ አጠናቃሪ ባልደረባዬ ኬት ባርትሌት ጋር በስካይፕ ሲነጋገሩ።
በቺንጋንግ ጉብኝት አንዳንድ መልእክቶችን ለማስተላለፍ ተፈልጓል። አንዱም በቻይናና በአፍሪካ መካከል ያለው ግንኙነት የተረጋጋ ገጸ ብዙና ስር የያዘ እንደሆነ ማሳየት ነው።
ቺን ለጊዜው ምን ያህል እንደሆነ ያልተገለጸ ዕዳ ከኢትዮጵያ ጫንቃ ላይ ማንሳታቸውን አስታውቀዋል። የሁለቱ ዓመታት ጦርነት ያጎሳቆላትን ትግራይን መልሶ ለመገንባት ጉዳይ የሚውል ገንዘብ ሀገራቸው እንደምትሰጥም ቃል ገብተዋል። አፍሪካ በተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት ውስጥ ቋሚ መቀመጫና የመሻር አቅም ያለው ድምፅ እንዲኖራት የያዘችውን ዘመቻ ቻይና እንድትደግፍ የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐመድ ቺንጋንግን ጠይቀዋል።
አፍሪካ 1.3 ቢሊዮን ህዝብና 54 ሀገሮችን ይዞ የዚህ ዓለም አቀፍ አስተዳደር አካልና የጸጥታ ጥበቃ ምክር ቤቱ ቋሚ አባል የመሆን መብት አለው።
ቺን የኢትዮጵያ ጉዳያቸውን ሲጨርሱ ተነስተው ወደ ቤኒንና ወደ ጋቦን ሄዱ። ይሄ ደግሞ ቻይና በፈረንሳይ አፍ የሚናገሩ አፍሪካውያን ዘንድ ለመዝለቅ የሚያስችላትን የመቀነትና መንገድ መርሃ ግብሯ ማስፋፊያ ግብ መንደርደሪያ እንደሆነ ተሰምቷል። ከዚያም ቁልፍ የደህንነትና የጸጥታ አጋሯ እንደሆነች ወደሚነገረው አንጎላ ጎራ ብለዋል። ከዚያም እጅግ በበዛ የንግድና የመዋዕለ ንዋይ ትስስራቸው ምክንያት ወዳጅነታቸው ጠበቅ ወዳለውም ግብፅ በረዋል። ግብፅ ውስጥ ከካይሮ ወጣ ብሎ በሚገኘው አዲስ የአስተዳደር ዋና ከተማ ግንባታ ውስጥ ቤጂንግ አለች። በስዊዝ የመተላለፊያ የባህር ወሽመጥ ወይም ስዊዝ ካናል ስራ ውስጥም ቤጂንግ አለች። ግብጽ ለቤጂንግ ስትራቴጂያዊ ማማጠሪያ ነች። ቺን እዚያው ካይሮ ውስጥ ሳሉ ያገኙት የግብጽን ባለስልጣናት ብቻ ሳይሆን የአረብ ሊግንም አነጋግረዋል።
የተከበራችሁ አድማጮች ለአርብ ምሽት ያዝናቸው ዝግጅቶች ተጠናቀዋል። ሰዓታችንም ተጠናቀዋል። በነገው ምሽት የቅዳሜ ፕሮግራማችን እንገናኛለን። ጽዮን ግርማ ሳስተናግዳችሁ አምሽቻለሁ። ሰላም፣ በደህና እደሩ።